ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ታህሳስ 26 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሳምንት ውስጥ የተጠናቀሩትን አበይት ዜናዎች በቅድሚያ እናሰማለን። በማስከተልም ሽግግርን በሚመለከት እየቀረበ ጽሑፍ፣ በመጨረሻም አንጃ ምንድነው በሚልርስ በአእምሮ በለጠ ከአዲስ አበባ የቀረበውን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ወያኔን አጫፍረውና አጅበው ለምኒልክ ቤተ መንግስት ያበቁት ምዕራባውያን በተመሳሳይ ሁኔታ ፊታቸውን አዙረውበት ባሳደጉት ቡችላ ስር እንዲወድቁ በመደረጋቸው የኩርፊያና ያሻጥር ፖለቲካ ያካሄዱ በአገሪቱ የተለያዩ አካባቢዎች ለተጫሩ ግጭቶችና እየፈሰሰ ባለው የህዝብ ደም ከተጠያቂዎቹ መካከል የትግራይ ነጻ አውጪ ግንባር ወያኔ ግንባር ቀደም እንደሆነ በስፋት እየተነገረ መሆኑ ይታወቃል። ካንዳ መተኩል በላይ በዘለቀ የሀገሪቱን ሰላምና አንድነት ለማናጋት በቋንቋና በሃይማኖት ላይ የተመሰረቱ ግጭቶች እንዲጫሩ በማድረግ የእምነት ተቋማት፣ የንግድና የመኖሪያ ቤቶች፣ አውቶሞቢሎች፣ ንብረቶች ወዘተ እንዲቃጠሉና እንዲወድሙ በማስደረግ የንጹሃን ዜጎች ደም በአሰቃቂ ሁኔታ እንዲፈስና በሺዎች የሚቆጠሩ ሰዎች ህፃናትን ጨምሮ በአሰቃቂ ሁኔታ በማስጨፍጨፍ ህወሓት በህግ ሊጠየቅ እንደሚገባ በርካቶች አስተያየታቸውን ሲሰነዝሩ ተደምጧል። የሀገርን አንድነት ለማናጋትና ከሚደርሰው እልቂት ቀዳሚ ተጠቃሚ ለመሆን የወያኔ ቁንጮዎች እቅድ ነድፈው እየተንቀሳቀሱ ለመሆናቸው በመቀሌ በተደጋጋሚ ከሚያካሂዷቸው ስብሰባዎች መገንዘብ እንደሚቻል ብዙዎች ያስረዳሉ። የትግራይ ነጻ አውጪ ግንባር ወያኔ ቀደም ሲል ያዘጋጃቸውን የተለያዩ ብሔረሰብ አባላትን ገንዘብ እየከፈለ አገር በማፍረሱ ዘመቻ ፊታውራሪ እንዲሆኑ እያሰለጠናቸው መሆኑን ከተለያዩ ምንጮች ከሚመጡ መረጃዎች መገንዘብ ተችሏል። የፖለቲካ አዋቂዎች አሁንም ህወሓትን ከትግራይ ህዝብ ነጥሎ በአጠቃላይ የኢትዮጵያ ህዝብ በተለይ የትግራይ ህዝብ ጠላት መሆኑን ደጋግሞ በማጋለጥ ነጥሎ መምታት አስፈላጊ መሆኑን ይመክራሉ። የጎንደር ሹፌሮች የሥራ ማቆም አድማ ሊደገፍ የሚገባው እንደሆነ እየተነገረ ነው። ባሳለፍነው ሳምንት በጎንደር ከተማ በከባድ ካሚዮኖች ሹፌሮች እንቅስቃሴ መግታት አድማ መምታታቸው በስፋት ተነግሯል። ሹፌሮቹ ለአድማ ያነሳሳቸው ማንነታቸው በውል ያልታወቁ ሽፍቶች በሚደርስባቸው መታፈን፣ መንገላታት፣ መደብደብ፣ መዘረፍና በጦር መሳሪያ መሳደድ ምክንያት ነው። ይህ እየደረሰባቸው ያለውን ችግር ለአካባቢው ሚመለከታቸው ሹሞች በግልም በቡድንም አቤቱታ ያቀረቡ ሲሆን ምንም አይነት ተጨባጭ ምላሽ ባለማግኘታቸውና ይብሱኑ በጥይት የተመቱ ሹፌሮች ቁጥር እየጨመረ በመሄዱ ከእንቅስቃሴ መታቀብ አድማ መምታታቸውን ያስረዳሉ። እንዲህ የመሰለው የሽፍታ ዘመቻ እየተካሄደ የሚገኘው በስፋት የጎንደርና አካባቢው የጸጥታ ሁኔታ መጠናከሩ እየተነገረ ባለበት መሆኑም አነጋጋሪ ሆኗል። እነዚህ የሽፍትነት ዘመቻ ጀርባ የጎንደርና አካባቢው ሰላም በማመስ በይፋ የሚታወቀው ህወሓት ለመሆኑ እንደማያጠራጥር አካባቢው ሰዎች ያስረዳሉ። የክልሉና የጎንደር አካባቢ ሹሞች ይህን ፍራት አልበኝነት ለማስቆም ተግባራዊ እርምጃ መውሰድ ሲገባቸው ጉዳዩን የሚያጠና ቡድን ለማዋቀር ማቀዳቸውን ለሾፌሮቹ ምላሽ በመስጠታቸው አድማው ሊቀጥል እንደሚችል ከሾፌሮቹ ህብረት መገንዘብ ተችሏል። እንዲህ የመሰለው መብትን ለማስከበር በጋራ አድማ የመምታት እርምጃ በሌሎችም ሊወሰድ እንደሚገባው ብዙዎች ያስረዳሉ። ከምንጊዜውም በላይ ቀድሞ ራሳቸውን ተቃዋሚ ብለው የሚጠሩ ድርጅቶች እንቅስቃሴያቸው ጭራሹኑ በጠፋበት እና ጥቂት የማይባሉ አሁንም ስልጣን ላይ ያዘው ዘረኛ አገዛዝ የምርጫ ቀስቀሳ እያደረጉ መሆናቸው እየታየ ባለበት ከምንጊዜውም በላይ ምርጫው አይኑ የጠፋ እጆቹና እግሮቹ የታሰሩ ቡድን ምርጫ መሆኑን በርካቶች ያፈረዳሉ። ኦፌኮ የተባለው የኦሮሞ ድርጅት በህዝብ ደም ከራስ ጸጉሩ እስከ እግር ጥፍሩ የተነከረው ጽንፈኛና አረመኔ ጃዋርን በአባልነት መቀበሉ የወንጀሉ ተቋዳሽ እንደሚያደርገውም ተነግሯል። ይህ ኦፌኮ የተባለው ድርጅት ለረጅም ዘመን የኦነግን የግንጠል አቋም እንደማይቀበል ሲገልጽ እንደነበር የሚታወቅ ሲሆን በአሁኑ ወቅት ግን ግንባር መፍጠራቸው ተነግሯል። ይህ በእንዲህ እንዳለ ሰሞኑን ጭራሹን በህዝብ ዘንድ ስማቸው እንኳ የማይታወቁ ድርጅቶች የምርጫውን መራዘም መጠየቃቸው የተነገረ ሲሆን ሌሎች ደግሞ በመርጫው አሸናፊ ለመሆን የሚያስችላቸውን ዝግጅት ማጠናቀቃቸውን እየተናገሩ መሆናቸውን መረዳት ተችሏል። ይህ ሁሉ ግርግር የህዝቡን የትግል መንፈስ ለመስለብ ሆን ተብሎ በስልት የሚካሄድ መሆኑን የፖለቲካ አዋቂዎች ያስረዳሉ። ዋናው የህዝብ ትግል ሰብአዊና ዲሞክራሲያዊ መብቶችን ያላንዳች ገደብ ለመቀዳጀትና የሀገሪቱን ሀብትን በፍትሐዊነት ለሁሉም ዜጋ የሚደረስበትን ስርዓት ለመዘርጋት ነውና ህዝባዊ ትግሉ የመቀጠሉ ጉዳይ አነጋጋሪ እንደሆነ በርካቶች ያስረዳሉ። ምርጫ ተብየው የሀገርን ህልውና ጥያቄ ውስጥ የሚከት ህዝብን ለከፋ የእርስ በርስ ግጭት የሚዳርግ የኑሮ ውድነቱን አሁን ካለበት ሁኔታ እጅግ የከፋ እንዲሆን የሚያደርግ የሀገርና የህዝብ ሀብት በከፋ ሁኔታ ለዘረፋ የሚያጋልጥ ጽንፈኛ የውጭ ኃይሎች ሰርገው በመግባት የሀገርን ሰላም የሚያደፈርሱበት የከፍተኛ ትምህርት እንዲዘጋ የሚያደርግ የህግብና እንቅስቃሴን የሚዘጋ ወዘተ ሊሆን እንደሚችል ብዙዎች ስጋታቸውን በመግለጽ ለህዝባዊ የሽግግር መንግስት ምስረታ በቆራጥነት መታገል የግድ መሆኑን በጥሞና አስረድተዋል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል።
ጊዜያዊ የሽግግር መንግስት ዛሬም የኢትዮጵያ ህዝብ ቀዳሚ ጥያቄና ለሀገራችን የፖለቲካ ችግር ብቸኛ መፍትሄ ነው። የአንድ አገር ሉዓላዊነትና ህዝባዊ መንግስት የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። የኢትዮጵያ ህዝባናው ዋንኛው ጥያቄው የዲሞክራሲ ጥያቄ ነው። ዲሞክራሲን ማስፈን ማለት ህዝቡ የሚገዛበት ፍትሃዊ ነጻ አገዛዝ ወይም በህዝቡ የተመረጠን ህዝባዊ መንግስት መመስረት ማለት ነው። እስከዛሬም በኢትዮጵያ የመንግስታዊ ታሪክ ውስጥ በህዝብ የተመረጠ መንግስት ኖሯት አያውቅም። መላው የኢትዮጵያ ህዝብ ከ1966 እስካሁን በሚሊዮን የሚቆጠሩ ልጆቹን የገበረው ህዝባዊ ስርዓትን ለማምጣት ሲሆን ትግሉ አሁንም ድረስ ቀጥሎ ይገኛል። በህዝብ ያልተመረጠ መንግስት ደግሞ አምባገነን ነው። አምባገነን መንግስት ደግሞ በራሱ ፈቃድ አንድን አገር ወደ ዲሞክራሲያዊ ስርዓት ሊወስድ አይችልም። ምክንያቱም አምባገነን በራሱ ፈቃድ ራሱን ሊያጠፋ አይፈልግምና። ለዚህም ነው መላው የኢትዮጵያ ህዝብ በገዢው ፈቃድ ዲሞክራሲ እንደማይገኝ ስለሚያውቅ ከ1966 ጀምሮ የሚከተሉትን ዲሞክራሲያዊ ጥያቄዎችን በማንሳት ትግሉን ያፋፋመው። ጥያቄዎቹም መሬት ላራሹ፣ ዲሞክራሲ ለሰፊው ህዝብ፣ ያለ ገደብ ህዝባዊ ሽግግር መንግስት ወዘተ በማለት ሲታገል እጅግ ብዙ መስዋዕትነትን ከፍሎበታል። አሁንም ትግሉና መስዋዕትነቱ እንደቀጠለ ይገኛል። ህዝባዊ መንግስትን ለመመስረት በሚደረገው ትግል ላይ የነበሩና ያሉ ጋሬጣዎች፣ አንድ የኢትዮጵያ ህዝብ 1966 ህዝባዊ አመጽ የነበረውን ንጉሳዊ ስርዓት ገርስሶ በተስፋ የተጠበቀውን የህዝብ መንግስት ለመመስረት አሸጋጋሪ የሚሆነውን ጊዜያዊ ህዝባዊ መንግስት ለመመስረት ባለመታደሉ አጋጣሚውን ተጠቅሞ ወታደራዊ ክፍሉ በወቅቱ የነበረውን ጸጥታ ለማስከበር ከካምፕ ወጥቶ ራሱን የጦር ኃይሎች፣ የፖሊስና የብሔራዊ ጦር አስተባባሪ ኮሚቴ በማለት የሀገሪቱን ጸጥታ አስከባሪ ህዝባዊ መንግስት ተመስርቶ ወደ ካምፑ እመለሳለሁ ብሎ ቃል ከገባ በኋላ ቀስ በቀስ ስልጣኑን በማደላደል የጊዜያዊ ወታደራዊ አስተዳደር ደርግ በማለት የጊዜያዊ ህዝባዊ መንግስት ጥያቄን ውድቅ በማድረግ በወታደራዊ አምባገነንነት አገዛዙን በመቀጠሉ ከህዝቡ ጋር ተራርቆ ህዝባዊ መንግስት ጥያቄን እንዳይነሳ ህዝቡን በመጨፍጨፍ በማሰርና በማሳደድ ፍጹም አምባገነን ሆኖ ቀጠለ። ቀጥሎም ራሱን የኢትዮጵያ ሰራተኛ ፓርቲ አስተባባሪ ኮሚሽን አድርጎ ወታደራዊ ገዛዝ አደርባይ ሙሁራንን በመያዝ ዩኒፎርሙን በሲቪል ለበስ ቀይሮ አገዛዙን በማጠናከር በመጨረሻም የኢትዮጵያ ሰራተኛ ፓርቲ ሆኛለሁ ብሎ በፍጹም ወታደራዊ አምባገነንነትና ኮሎኔል መንግስቱ ለ17 አመት በጭካኔ በመግዛት አንድ ትውልድ አጥፍቶና አሳዶ ሀገራችንንም ለከፍተኛ አደጋ አጋልጦ በራሱ ጥፋት ተንኮታክቶ ወጠቀ። ሁለት ጊዜያዊ ህዝባዊ መንግስት ጥያቄ ቢዳፈንም የወያኔ ስርዓት በብሔረሰብና በዘር ተደራጅቶ ሲመጣ የሁሉም ኢትዮጵያዊ ሰብአዊ መብት የሚከበርበት፣ ሁሉም በቋንቋውና በባህሉ እኩል የሚሆንበት፣ በዲሞክራሲያዊ መንገድ ከህዝብ የተወጣጣ ጊዜያዊ የሽግግር መንግስት ተመስርቶ ሀገራችንን ማዳን የሚቻልበትን ሁኔታ እንዲቀበር ያደረገው የሻቢያ ወያኔና ኦነግ አላማና አደረጃጀት ጸረ ኢትዮጵያዊ በመሆኑ ኢትዮጵያዊ አጀንዳ ያነሳውን ሁሉ ያፈኑና ያጠፉ አለማቸውን ለማድረግ የጎሳ ፖለቲካን በማራመድና ኢትዮጵያዊነትን በመናት መንገዳቸውን ገፉበት። ላለፉት 29 አመታት እጅግ ብዙ ወንጀሎች በኢትዮጵያውያንና በኢትዮጵያዊነት ላይ ተፈጸሙ። ከፍተኛ ጄኖሳይድ በተለይ በአማራው ላይ ተካሄደ፣ በአኛዋክ ብሔረሰብ ላይ ተፈጸመ። ኢትዮጵያዊነት ወንጀል ሆኖ ብዙዎች ተገደሉ፣ ታሰሩ፣ ተሰደዱ፣ አካለ ስንኩል ሆኑ፣ ከመሬት በታች በጨለማ እስር ቤቶች ፍዳቸውን አዩ፣ ቅርስ ጠፋ፣ የህዝብ ሀብት ተዘርፎ ወደ የውጪ ሀገሮች ባንኮች ኮበለለ፣ ህዝቡ ተወልዶ ባደገበት አገር ተፈናቀለ፣ ተሰደደ። በአጠቃላይ ምን ያልተደረገ ጥፋት ስራ ተሰራ ማለቱ ይቀላል። በአንጻሩም ክልል ተበጅቶ ህዝብን እንደ ከብት መከለልና ማጎር የሥርዓቱ ዋነኛ መገለጫና ስራ ሆነ። ዋናው ዓላማም የህዝቡ አንድነትን መናድና በቋንቋ ከፋፍሎ ማጋጨት ጥላቻን መስበክ በሀገሩ ሁለተኛ ዜጋ አድርጎ እንዲኖር በማድረግ የህዋትን ዘረኛ አገዛዝ ማርዘም ነው። አገርን ማስገንጠል እንደ ትልቅ ድል ተቆጥሮ ህዝብን አላይቶ ሲያበቃ ሀገራችንን ወደ አልባ አድርጎ አስቀራት። ዚህ ስርዓት እድሜ የውጪ አገራት ከፍተኛ ድጋፍና እርዳታ ትልቅ ሚና በመጫወቱ ትግሉን ውስብስብና ዳጋች ማድረጉ ሳይንስ የማይታለፍ ነው። የኢትዮጵያ ጠላቶች ሁሉ በየፊናቸው በገንዘብ ኃይል ጀሌዎቻቸውን በማደራጀትና በመርዳት ብዙ ጥፋቶችን አደረሱ። ባህላችን በውጪ ጎጅና አጥፊ ባህል በስልጣኔ በፋሽን ስም እየተለወጠ ትውልድ ያደገኛ ሱስ ሰለባና ወንጀል ፈጻሚ እንዲሆን ከፍተኛ ስራ ተሰራ። የሃይማኖት መከባበር ተቻችሎ መኖርና በአክራሪዎች ወደ ግጭቶች እንዲያመራ አደገኛ ስራ ተሰራ። ስርዓተ ትምህርቱ ደረጃውን በማውረድ በተማረ ትውልድ ስም ብዙ የተማሩ መሐይሞችን ፈጠሩ። 27 አመት የውያኔ አገዛዝ በሳተላይት ድርጅቶች አማካኝነት ኢትዮጵያ ላይ የፈጸመው ወንጀል ግፍና ሰቆቃ ሞልቶ በመፍሰሱ ህዝባዊ አመጽ በየቦታው በመነሳቱ አገዛዙ ለመቀጠል ባለመቻሉ የህዝቡ ኃይል ያያየለ ሲመጣና ለወልቅ አንድ አመት ሲቀረው አገዛዙን ለማዳን በለውጥ ስም አንድ ቡድን ከኢሃዲግ ብቅ በማለቱና የለውጥ ንፋስ የመጣ በማስመሰል ፍራቱን በሌላ መልክ ለማስቀጠል የተቀነባበረ ድራማ ከግሩም ተዋናያን ጋር ድንገት መጣ። አንዳንድ መሻሻሎችን በማሳየት የህዝቡን ድጋፍ ለማግኘት ህዝቡ የናፈቀውን ኢትዮጵያ የሚለውን ቃልና ኢትዮጵያዊነት እንደጋግሞ በመጥቀስና ቃል በመግባት ብዙ ኢትዮጵያውያኖች አገሪቱ የሚለውን ቃል በኢትዮጵያዊነት በመተካቱ እስረኞች በከፊል በመፈታታቸው ተቃዋሚውም ከውጪ እንዲገባና ከበየበረሃው እንዲመለስ ጥሪ በማድረግ የማይታመን ድራማ ተሰራ። ተዋናዮቹ ለ27 አመታት ህዝብን ሲገድሉ ሲያስገድሉ ሲሰልሉ ሲያስሩ ሲያሳድዱ የነበሩ የሥርዓቱ አካሎች ናቸው እንጂ ስርነቀል ለውጥ ሳይመጣ የለውጥ መጣን ነጠላ ዜማዎች ለቀቁ። ነጋሪት አስመጡ። ህዝቡን ተንፍስ ብለው ሲተነፍስ ቁጣውን ቀዝቃዛ ውሃ ቸለሱበት። የለም አካሄዳቸው አላማረንም ብለው ሊቋቋማቸው ያሰበውንና የተነሳውን ሁሉ በተለምዶ ሴራቸው ባጭሩ ቀጩት። ለዚህም አንድ ምሳሌ ብቻ በጠቅስ የሰኔ 16ቱ ግድያ በቂ ማስረጃ ነው። 3 የሽግግር መንግስት ጥያቄ ባንድ የውያኔ ስርዓት ወልዶ አሳድጎ ያጎለመሰው ለስርዓቱ ታማኝ ሆኖ በኢትዮጵያ ህዝብ ላይ ስንት የጥፋት ስራ የሰራ ሰው ዛሬ የህዝብ አመጽ ሲያስበረግጋቸው ኢሃዲጎች ተሰብስበው የመረጡት ጠቅላይ ሚኒስትራቸው እመኑኝ የሽግግር መንግስት ያስፈልግም እኔው አሸጋግራችኋለሁ ብሎን እርፍ እንዴት ተቀለደብን ጃል። ከመቶ ሚሊዮን ህዝብ በላይ ያላትን ሀገር አንድ ሰው እኔው አሻግራችኋለሁ ሲል ጥያቄው ገብቶን ነው ወይስ የሽግግር መንግስት ምን እንደሆነ ህዝቡ አያውቅም ማለቱ ነው ያስብላል። የሽግግር መንግስት እንዴት ለምን በማን ለምን ያህል ጊዜ ይመሰረታል ኃላፊነቱስ ምንድነው? እነዚህን ጥያቄዎች አጠርባለ መልኩ እንደሚከተለው ቀርቧል። ያዴ የዘረኛና አምባገነን አገዛዝ መገለጫ ነው። የኢትዮጵያ ህዝብን ጸረ ዲሞክራሲና ጸረ ኢትዮጵያ የሆነውን የኢሃዲግን ብልጽግና ህገወጥ አገዛዝ ለመተካትና የህዝብን ስልጣን ምንጭነትና ባለቤትነት መንገድ ጠራጊ የሆነውን የሽግግር መንግስት ማቋቋም አማራጭ የማይገኝለት ዘላቂና አስተማማኝ መንገድ ነው። ስለሆነም የሽግግር አብይ አላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግ ወሳኙና አድራጊ ፈጣሪው ህዝቡ ብቻ መሆኑን ያረጋግጣል። አንድ የሽግግር መንግስት የሚመሰረተው በሽግግሩ መንግስት ለመሳተፍ ፈቃደኞች ከሆኑ የፖለቲካ ኃይሎች ከህብረተሰቡ ወኪሎች ከሰራተኛ ማህበራት ተጠሪዎች ከሀገር ሽማግሌዎች ከተዋቂ ግለሰቦች ከመሁራን ከሴቶችና ከወጣቶች ማህበራት ተወካዮች ወዘተ የተወጣጣ የሽግግር መንግስት ተመስርቶ በሀገር አቀፍ ምርጫ ለሚቋቋመው የህዝብ መንግስት ጥርጊያ መንገድ ለማዘጋጀት ነው። ሁለት የሽግግር መንግስት ከሽግግር መንግስት ጠቅላላ ጉባኤ ምክር ቤት በመመስረት ምክር ቤቱ የሚመራበትን ደም ያዘጋጃል። የሽግግር መንግስትና አስተዳደር ይመሰርታል። ምክር ቤቱም በሽግግር ወቅት ከፍተኛው የመንግስትና ያስተዳደር እርከን ሆኖ ሀገሪቷን የሚያስተዳድር አካል ይሆናል። 3 ሀገር አቀፍ የሰላምና የርቅ ኮሚቴ በመመስረት በፖለቲካ ድርጅቶች በህዝብ ውስጥ በዘረኛው የውያኔ አገዛዝ የተፈጠረው ቁርሾ በስምምነት በፍቅርና በሰላም እንዲያልቅ ለማድረግ በሀገሪቱ ውስጥ ከዚህ በፊት በሆኑና ወደፊት በሚሆነው ጉዳዮች ላይ ሰፊ ውይይት እንዲደረግ የውይይት መድረኮችን ያዘጋጃል። 4 ሽግግር መንግስቱም የተለያዩ አካላትን በማዋቀር ጥርጊያ መንገዱን ያስተካክላል። ለምሳሌም በሙያው ቀጥቱና ብቃት ባላቸው ባለሙያዎችና የህግ ሰዎች የተካተቱበት የህገ መንግስት አርቃቂ አካል በማስመረጥ ሁሉንም ዜጋ ያሳተፈ ህዝቡ የተወያየበትና የመከረበት እንዲሁም ያጸደቀው ህገ መንግስት ይቀርጻል። የሀገሪቱ ህግ ሆኖ እንዲተባበር ያደርጋል። 5 ከህዝብ የተወጣጣ ውቀቱና የሥራ ልምድ ያላቸው ነጻ የምርጫ ቦርድ አካል በመፍጠር የወደፊቱን ህዝባዊ መንግስት ያለምንም ተጽዕኖና ጣልቃ ገብነት እንዲያካሂድ ያዘጋጃል። 6 በህገ መንግስቱ ውስጥ የህግ አውጪው የህግ አስፈጻሚውን የዳኝነት ሰጪው መንግስታዊ ዘርፎች ስልጣናቸው ኃላፊነታቸውና ተግባራቸው በግልጽ ተለይቶ መቀመጡን ያረጋግጣል። 7 ነጻ የህዝብን ድምጽ የሚያስተጋቡ በመንግስት ተጽኖ የመንግስትን ፕሮፓጋንዳ ብቻ በማሰማት ህዝብን የማያደናቁሩ ሁሉንም የህብረተሰብ ክፍሎች በእኩል የሚዲያ ሽፋንና ሰዓት አገልግሎት የሚሰጡ ነጻ የሚዲያ ተቋማት ሊኖሩ ይገባል። በሚያቀርቡትም የዜና ሽፋን ወይም ዝግጅት ማስፈራሪያ ማሸማቀቅ እስራትን ሌሎችንም ለስራቸው እንቅፋት የማይፈጠርበት ሁኔታ መፍጠር ሊረጋገጥ ይገባል። በሕገ መንግስቱ ውስጥ የኢትዮጵያ ሀገር ውስንና ሀገራዊ ሉዓላዊነትና ድንበሮቿም የማይደፈሩና የማይገሰሱ መሆናቸው መጠቀሱን ያረጋግጣል። በሕገ መንግስቱ በህዝብ ነጻና ፍትሃዊ ምርጫ የሚቋቋመው ምክር ቤት ሕግ አውጪ ዘርፍ ባለ 2 ክፍሎች እንዲሆንና አንደኛው ክፍል የህዝብ ተወካዮች ምክር ቤት በአስተዳደር አካባቢዎች ከህዝብ ዛት ላይ የሚመሰረት ሁለተኛው ክፍል በፌደራል የብሔረሰብ ስብጥር ላይ ተመስርቶ ሁሉም ብሔረሰቦች በኩል የሚወከሉበት ሆኖ የሁለቱም ክፍሎች አባላት በቀጥታ ከህዝብ የሚመረጡ መሆናቸው መግለጹን ያረጋግጣል። ለያዩ የመንግስት አካላት ስራቸውን በሚገባ መስራታቸውን የሚቆጣጥር የቁጥጥር አካል ሰይሞ የሽግግሩን ሂደት በንቃት ይቆጣጥራል። የህግ የበላይነት በተግባር መዋሉን ያረጋግጣል። የተለያዩ የፖለቲካ ድርጅቶች ህዝቡ የፖለቲካ ፕሮግራማቸውን ያለ ተጽዕኖ ለህዝብ እንዲያስተዋውቁ ያደርጋል። መከላከያ ኃይሉ የሀገሪቱ ሰላምና ዳር ድንበር ከመጠበቅና በተመደበበት መስክ ከመስራት በቀር በመንግስት ደጋፊነት ወይም የፖለቲካ ጉዳይ ውስጥ አልቃ እንዳይገባ ትምህርትና ስልጠና ይሰጣል፣ በህግ ይወሰናል። የፍትህ ትምህርት፣ የጤና፣ የመንግስት አገልግሎት፣ የውጭ ጉዳይ ፖሊሲ፣ የንግድ፣ የባህል፣ የእምነት ተቋማት፣ የወጣቶች፣ የመከላከያ ኃይል ወዘተ ከሀገራችን ተጨባጭ ሁኔታ በመነሳት እጅግ ወደ ኋላ ከቀረንበት ደረጃ በጥቂት አመታት ውስጥ እድገት የሚያሳዩበትን ፖሊሲ ይቀርጻል። የሽግግር መንግስቱ የህዝቡን ዲሞክራሲያዊ መብቶችን አክብሮና አስከብሮ ይሰራል። የሀገሪቱን ደህንነት ሳይሆን የኢሃዲክ ስልጣን ዘመኑን ለማርዘም የተቋቋሙ ልዩ ኃይሎችና ተቋሞች በሙሉ ይፈርሳሉ። የሽግግር መንግስት የስልጣን ዘመን ከሁለት እስከ 3 አመት የማይበልጥ እንዲሆን በህግ ይተነከካል። በስልጣን ዘመኑ በጥቂት ከላይ ሲልም ሁሉም የሽግግር መንግስት አካሎች በተስማሙበት ህግ እየተመራ ግዜው ሲያበቃ በተመሰረቱት የህዝብ ተቋማት አማካኝነት ዲሞክራሲያዊ ህዝባዊ መንግስት እንዲመሰረት አስደርጎ በሰላማዊ መንገድ ስልጣኑ ያስረክባል። ዘላቂ ሰላምና አስተማማኝ ፍራተንም ይፈጥራል። ከዚህ ውጪ ግን ከፊት ለፊት ያሉትን አንጋፋ የውያኔ ወንጀለኞችን ሰዎች ገለል በማድረግ ተረኛው አካል በማጭበርበርና ስሙን ከኢሃዲግ ወደ ብልጽግና ፓርቲ ቀይሮ የተለወጠ መንግስት ያለ ማስመሰል ግዜው ያለፈበት የሌብነትና የወንብድና መንገድ ነው። መግቢያው ላይ እንደ ተጠቀሰው ወታደራዊ አምባገነን በ1966 ለውጥ ከጦር ኃይሎች የፖሊስ በህራዊ ጦር ወደ ግዛይ ወታደራዊ መንግስት ከዚያም ወደ ኢሰፓኮ ቀጥሎ ሚሰፓ ብሎ ስሙን በመቀያየር የመንግስቱ ኃይለማርያም ወታደራዊ አምባገነና ያገዛዝ ጋር የተመሳሰለው ህዋት ወይም ኢሃዲግ አሁንም ደግሞ ብልጽግና ፓርቲ ብሎ ከሚቀያየረው የጥፋት መንግስት ጋር ምንም ልዩነት የለውም። ብልጽግና ስለተባለ የኢሃዲግ አገዛዝ ስርዓቱና የስርዓቱ አገልጋይ ተቋማት መች ተለወጡ? መልከጥፉን በስም ይደግፉ ከመሆን በቀር። ማጠቃለያ፣ እጅግ የሚያሳዝነው ካንዴም ሁለቴ የሚታለለው አገር ወዳድ የተባለው ክፍል ማጨብጨብና አብይን አላሰራኮ ያሉት እነ ከሌናቸው የሚል ተልካሻ ምክንያት በማቅረብ ለባለተረኛው የሚያጎበድደው ክፍል ነው። ከአራት ወር በፊት በአማራው ክልል ምን እንደተሰራ እያወቀ መንፈቅ እንኳን ሳይሞላቸው ከገዳዮች ጋር እናብር የሚለው ያደርባይና ሆዳም ሩጫ ነው። ዛሬ ኢንቨስትመንት ላይ የሚሯራጠው አደርባይ ሆዳም ስብስብ ስለ ህዝቡ መች ግዳለው? ናሳምነው ጽጌን ከገደሉና ካስገደሉ ጋር ቢዝነስ ሊሰራ እየዋተተ ይገኛል። ስለሆነም የተለያዩ ስብስቦችና ፓርቲዎች ብልጽግና ፓርቲ በሚወረውርል ወረላቸው ፍርፋሪና የፓርላማ ወንበር ችሮታ ተቋዳሽ ሊሆኑ እያነፈነፉ ታማኝነታቸውን ያሳኙ ሲገኙ ሀገሪቷ ውስጥ ቀን በቀን ሰው በጥይት ይገደላል፣ በካራ ይታረዳል፣ ቤተክርስቲያን ይቃጠላል፣ ህዝብ ይፈናቀላል፣ ይዘረፋል። አደርባይና ሆዳም ጉዳያቸውም አይደለ ፍትህ ተቀብራ ከቀባሪዎቿ ጋር የስምምነት ፊርማዋ ሰበር ዜና ሆኖ ጆራችንን ያደነቁራል። መቼ ነው የኢትዮጵያ ህዝብ ጥያቄ መልስ የሚያገኘው? ባለተረኛው አገዛዝ መርጦ ባስመቀመጠው ምርጫ ቦርድ ተብየው መከላከያው ደህንነቱን እና ፖሊሱ የባለተረኛው በሆነበት ዘመን የሀገሪቱን ሀብት የባለተረኛ በሆነበትና የሆነ ባለበት ፍትህ አፈር ብይ ተብላ በተቀበረችበት ህዝብን በክልል ከፋፍሎ የሚያጋጨው የዘር ፖለቲካ ህገ መንግስት ሳይቀየር ይልቁንስ ተወደደም ተጠላም የህዝቡ ጥያቄ በተዳፈነና በጊዜያዊ ድራማዎች በተጨበረበረ ቁጥር የህዝብ ቁጣ ያያየለ ስር እየሰደደ በህዝባዊ አመጽ መመለሱ አይቀርም። ያኔ ይህን ድል ላልተጠቀማችሁበት ሁሉ ወዮ የጊዜ ጉዳይ ነው። ተላንተም ዛሬም የሽግግር መንግስት ምስረታ የህዝብ ጥያቄ ነው። ኢትዮጵያ በልጆቿ አንድነትና ትግል በነጻነቷ ተከብራ ትኖራለች።
Mama, that's enough. I'll get it up.
ተከታዩ ጽሑፍ በፍኖተ ዴሞክራሲ የተላለፈው ከኢሃፓ የከዳውንጃ ለመለስ ዜናዊ ወያኔ ለማደር በተስማማበት በ2000 ዓመተ ምህረት ነበር። አንጃ ምንድነው? በአምሮ በለተ ከአዲስ አበባ። አንጃ ምንድነው የሚል ጥያቄ ዛሬም በድጋሚ ቢነሳ ተገቢነቱም ሆነ ወቅታዊነቱ አጠያቂ ሊሆን አይችልም። በተለይ ከ40 ዓመታት በላይ በትግል ጸንተው በትግል ለኖሩት የኢሃፓ አባላትና ደጋፊዎች የዚህ ጥያቄ አስፈላጊነት ጎላ ብሎ ይሰማቸዋል። ያለፉት 40 ዓመታት በአንጀኞች የደረሰብንን ጥቃትና ጉዳት እንዲሁም ተመክሮአችንና ፈተናዎቻችንን ወደኋላ መለስ ብለን እንድንቃኛቸው ይረዳናል። የዛሬውንም ተጨባጭ ሁኔታ ከትናንትናው ጋር ማገናዘብና ማመሳከር የምንችልበት ፍንጭም ይሰጠናል። የዛሬውን ከትናንትናው የነገውን ደግሞ ከዛሬው ገጠመኛችን እያመሳከርንና እያገናዘብን ከተጓዝን በነገው ጉዟችን ላይ ሊጋረጡብን የሚችሉ አደጋዎችን ለመቀነስ ያስችለናልና ነው። አንጀኝነት በተለያዩ የዓለማችን አገራት በትግል በተነሱ የፖለቲካ ድርጅቶች መፈጠር የነበረና ያለ ነው። በእኛው ድርጅት ኢሃፓም ውስጥ በተደጋጋሚ ታይቷል። የኛውም ሆነ የሌሎች አገራት ተመክሮ የሚያረጋግጠው ነገር ቢኖር የአንጀኞች መፈጠርን ማስወገድ የማይቻል መሆኑን ነው። አንጀኞች የሚያደርሱትን ጉዳት ግን መቀነስ ይቻላል። አንጃ ምንድነው ለሚለው ጥያቄ መላሹ አንጃ በአንድ ዴሞክራሲያዊ በሆነ የፖለቲካ ድርጅት ውስጥ ከናተ ድርጅታቸው የተለየ የፖለቲካ መስመር ይዘው ለሚወጡ አናታ ቡድኖች የተሰጠ ስያሜ ነው። አንጀኞች በአብዛኛው በህቡ የራሳቸውን ተጓዳኞችና አጋሮች ይቀርባሉ፣ ይመለምላሉ። ከዚያም ምቹ ያሉት ወቅት ሲፈጠር እና ድርጅታቸው የሚከተለውን የፖለቲካ መስመር ተጻረው ይሰለፋሉ። ዴሞክራሲያዊ አሰራሮችን ይሸረሽራሉ፣ የናት ድርጅታቸውን የውስጥ የመተዳደሪያ ህገ ደንብ ይጥሳሉ። በትግል ታክቲክና ስትራቴጂዎች ላይም ተቃርኖዎቻቸውን ያሰማሉ። የናት ድርጅታቸው ድርጅታዊ ጥንካሬ እንዲላላ ዲሲፕሊኖቹን ይቦረብራሉ፣ ያዝላሉ። ድርጅታዊ ሚስጥሮችንም ገሃድ ያወጧቸዋል። ለጠላት አሳልፎ እስከ መስጠትና መደራደሪያ እስከ ማድረግ ድረስ ዘልቀው ይጓዛሉ። አሉባልታዎችን በድርጅት ውስጥ መንዛት የአንጀኞች ዋነኛ መበተኛ መሳሪያቸው ነው። እና ድርጅታቸው ጠንካራ አመራሮችና አባላት ላይ የስብ ማጥፋት ዘመቻ ይከፍታሉ። የሚረጫቸው የፈጠራ ወንጀላዎች መስመር የሳቱ ይሆናሉ። አንጀኞች በአብዛኛው የውጭ ተልእኮ ተሸካሚዎች ናቸው። የባዕዳንና የጠላት ተልእኮ አስፈጻሚዎችም ይሆናሉ። በዚህም የወዳጅና ጠላት አፈረጃጀታቸው የተዛባና ከተጨባጭም ሁኔታ ያፈነገጠና የተጣረሰ ይሆናል። በመሆኑም የናት ድርጅታቸውን ጠላት ወዳጃቸው ያደርጋሉ። በሌላ በኩል የነት ድርጅታቸውን ወዳጅ ጠላት አድርገው ይፈርጃሉ። ባንጀኞች
አንጀኞች ሐሳባቸውን ለብዙሃን አቅርበው ማሳመን የሚስተናቸው መስመሮቻቸው እርስ በርሳቸው የተምታቱ ስለሚሆኑ ነው። አንጀኞች አሉን የሚሏቸው ቅሬታዎችና ችግሮች የሚሏቸው ከተጨባጭ ሁኔታውና ከመርህ ጋር የማይጣጣሙ ስለሚሆኑ በመድረክ ላይ ብዙሃኑን ማሳመን ሲስተናቸው በኃይል ለመጫን ይሞክራሉ። በዚህም አንጀኞችን ጸረ ዴሞክራሲና አፍራሽ ኃይል ያስብላቸዋል። ከዚህ ላይ አንድ ሊሰመርበት የሚገባ አብይ ጉዳይ ማንሳት የግድ ይሆናል። ይኸውም በዴሞክራሲያዊ የፖለቲካ ድርጅት ውስጥ የተለየ ሐሳብ ማንሳት፣ መጠየቅ፣ የተለየ ሐሳብ ማንሸራሸር ወዘተ አንጃ ሊያስብል የማይችል መሆኑን ነው። ሐሳብን በነጻነት ማንሸራሸር የአንድ ዴሞክራሲያዊ የሆነ ድርጅት መርህና ባህል ነውና፣ የኢህአፓም መገለጫ ባህሪው ይኸው ድርጅታዊ ዴሞክራሲያዊነቱና ባህሉ ለማንም የተገደበ አለመሆኑ ነው። ስለ አንጀኞች አነሳስ መገለጫ ባህሪዎቻቸውና የሚመርጧቸውን ምቹ ወቅቶች በተጨባጭ ማስረጃዎች እያስደገፉ በማቅረብ ትምህርታዊነቱን ለማሳየት ከሌሎች አገራት አንጀኞች ይልቅ የአገራችን የኢህአፓን ተመክሮ መጠቀሙ የበለጠ አስተማሪነቱ የጎላ ይሆናል። አንጀኞች የወዳጅና ጠላት ፍረጃቸው የተምታታና የተዛባ የመሆኑ ምስጢር በኢህአፓ በተለያዩ ወቅቶች በተነሱ አንጀኞች በተጨባጭ የታየባቸው መሆኑ የሚያረጋግጡ ማስረጃዎችን ማቅረብ ይቻላል። የ1969 ዓ.ም. ቀደምት የኢህአፓ አንጀኞች ከወታደራዊው ደርግ ጋር ከምንታገል ከውስጥ ገብተን ቀርጸንና አስተካክለን መለወጥ እንችላለን ከሚል አቋም በመነሳት ፋሽስት አትበሉት፣ ጊዜያዊ የሽግግር መንግስት አያስፈልግም፣ ደርግን በከተማ ትጥቅ ትግል መፋለም ለምን አስፈለገ የሚሉ የመስመር ልዩነቶችን አንስተው ነበር። እነዚህ ጥያቄዎች ቀጥተኛ መልእክታቸው ወታደራዊው ደርግ የሚታገሉት ጠላት ሳይሆን የሚደራደሩትና የሚግባቡት ወዳጅ ነው ከሚል ድምዳሜ የሚያደርስ መሆኑ የሚያከራክር አይደለም። ተጨባጭ የወቅቱ ሁኔታ ያረጋገጠው ነገር ቢኖር ጥያቄዎቹ የወቅቱን ተጨባጭ ሁኔታዎች ያልዳሰሱና ያልተመለከቱ መሆናቸውን ነበር። ወታደራዊውን ደርግ ፋሽስት ያስባሉት የፈጸማቸው ተግባራቶቹ ከፋሽዝም መመሳሰላቸው እንጂ የተለየ ምክንያት አልነበረም። መንግስቱ ኃይለ ማርያም ከጀርመኑ ሂትለር፣ ከኢጣሊያው ሙሶሊኒ፣ ከስፔኑ ፍራንኮ ወይም ከኢንዶኔዥያው ሱሃርቶ የተለየ ተግባር በስልጣን ዘመኑ አላደረገም። ዶክተር ሎረንስ ብሩት የዓለማችን ፋሽስት መሪዎች ባህሪ ከገመገሙ በኋላ ባለ 14 የባህሪ መግለጫዎችን ዘርዝረዋል። መንግስቱን ከነዚህ ባህሪያት ተግባራት ጋር አያይዞ መገምገም ይቻላል። ጊዜያዊ የሽግግር ህዝባዊ መንግስት ያስፈለገበት ዋነኛው ምክንያት የዴሞክራሲያዊ ስርዓት ምስረታን ሽግግርን እውን ለማድረግ በጊዜያዊ ህዝባዊ መንግስት ውስጥ ማለፍ የግድ በመሆኑ ብቻ ነበር። የዚህን ጥያቄ አስፈላጊነት የዛሬውም የአገራችን ተጨባጭ ሁኔታዎች ወቅታዊና ተገቢ መሆኑን መካድ አይቻልም። የከተማ ትጥቅ ትግልን በተመለከተ ከየካቲት 1966 ዓ.ም. እስከ መስከረም 2969 ዓ.ም. ድረስ የኢህአፓ ትግል ፍጹም ሰላማዊና ዴሞክራሲያዊ እንደነበር ታሪካዊ ማስረጃዎች ያረጋግጣሉ። የኢህአፓ አባላትና ደጋፊዎች በጅምላ እየተገደሉ፣ በጅምላ እየታሰሩ፣ አሰቃቂና ኢሰብአዊ ስቃይ እየተፈጸመባቸውና እየደረሰባቸው ከሁለት ዓመታት በላይ በሰላማዊ መንገድ ታግለዋል። መስከረም 2 ቀን 1969 ዓ.ም. የነጻ እርምጃ አዋጅን ደርግ በኢህአፓ ላይ አወጀ። ይህ አዋጅ የደህንነትና የቀበሌ ታጣቂዎች ማንኛውንም በኢህአፓ አባልነት የሚጠረጠር ዜጋን በተገኘበት መግደል የሚያስችል መብትን የሰጠ ነበር። ከዚህ በኋላ የሰው ልጅ ህይወት በማንም የማይነካ የተፈጥሮ መብት መሆኑን በውል ያጤኑት የኢህአፓ አባላትና ደጋፊዎች ራስን ከጥቃት የመከላከል መብታቸውን መጠቀም እንዳለባቸው ከውሳኔ ደርሰዋል። የራስን ህይወት ከጥቃት መከላከል ደግሞ መብትም ተገቢ እርምጃም ነበር። በእርግጥ በአፈጻጸም ላይ መጠነኛ ስህተት መፈጸሙን ፓርቲው በገሃድ ራሱን በግልህ ያረመበት መሆኑም አይካድም። የዚያን ዘመን አንጀኞች ጥያቄ ከተጨባጭ ሁኔታው ጋር የተጋጨና የተጻረረ መሆኑን መረዳት የተቻለው ብዙም ሳይቆይ ወዲያው ነበር። አንጀኞች እንደራደረው እንጂ አንተጋለው ያሉት ድርቅ እንኳንስ ለነሱ ከነሱ በፊት ቀድመው እንደራደረውና እንወዳጀው ባዮቹ እነ መይሶን ወዝሊክ ይጫት ወዘተ ጋር እንኳን ተደራዳሪና ተግባቢ እንዳልሆነ በቀጣት ሰይፉን መዝዞ አሳይቷቸዋል። በሰራዊቱ ውስጥ የተነሱት አንጀኞችም የያፓን ጠላት ወዳጅ አድርገው አልተሞዳሙሉም አልተወዳጁም ብሎ መከራከር እንዳይቻል ማስረጃዎች ህልው ሆነው ያረጋግጣሉ። የትናንቱ ኢህዴን የዛሬው በአዴን ከወያኔ ጋር ያደረገው ውድጅትና ጥምረት ሕያው ምስክር ነው። ስለዚህ አንጀኞች የናት ድርጅታቸው ጠላት ወዳጃቸው ወዳጁ ደግሞ ጠላታቸው እንደሚሆን ከኛው አገር የኢህአፓ አንጀኞች የተሻለ ማረጋገጫ የለም። ከዚህ መሰረታዊ ባህሪያቸው በመነሳት የኢህአሰ ቀደምት አንጀኞች ከወያኔ ጋር የፈጠሩት ጉድኝትና መተቃቀፍ የቱን ያህል አሳፋሪና ጸረ ኢትዮጵያ የመሆኑ ጉዳይ ዛሬ ለውይይትና ድርድር የሚቀርብ ጉዳይ ሊሆን አይችልም። አሁን በቅርብ የተነሱት ዘመናዊ አንጀኞች ድንገት ተነስተው ካለማወቅ ወይም ካለመረዳት የፍርሻ ተግባር ጀመሩ ማለት አሳማኝ ምክንያት ሊሆን እንደማይችል ጠቋሚ ማስረጃዎች አሉ። ቀደምት አንጀኞችና ዘመናዊዎቹ አንጃዎች መካከል የጠነከረ ትስስር አላቸው። ቀደምት ለሚባሉት አንጀኞች ወያኔ በሩን ከፍቶላቸዋል። በቤተሰብ ጥያቄ፣ በጉብኝት፣ በኢንቨስተርነት፣ በሙያ ተቀጣሪነት፣ በሰላይነት ወዘተ ወደ አገር ይገባሉ፣ ከአገርም ይወጣሉ። ከወያኔ ጋር የጋራ አጀንዳ አላቸው። የኢህአፓን እንቅስቃሴ በአገር ውስጥ መከታተል፣ መረጃ መለዋወጥ፣ ከተቻለም የጋራ ጥቃት መክፈት ናቸው። የፍኖተ ዴሞክራሲ፣ የኢትዮጵያ አንድነት ድምፅ፣ የሬዲዮ ሞገድ አፈናና ጃም ማድረግ ተግባር በቀደምት የኢህአፓ አንጃ እንደተፈጸመ ስንቶቹ ይረዱት ይሆን? በኢህአፓ ኢህአሰ ላይ ታሪክ መሰል አጉዳፊ ተግባርን መጻፍ የተጠናወታቸው ጸሐፊ ነን ባዮች ከጽሑፋቸው ጀርባ ወያኔ አለ፣ ብአዴን አለ። እነዚህን አጸያፊ ጽሑፎች የኢህአፓ አባላት ማንበብ ብቻ ሳይሆን ያዘገጃጀት ሂደታቸውን አማካሪዎቻቸውንና የአርታኢ አጋሮቻቸው እነማን እንደሆኑ ከበቂ በላይ የተሰባሰበ ማስረጃዎች አሏቸው። የአስማማው ኃይሉ የኢህአተ ታሪክ ለሚለው መጽሐፍ የብአዴን አመራር አባላት ከጀርባው ነበሩ። ብአዴኖች የመጽሐፉ አርታኢዎች እና አማካሪዎች እንዲሁም ጎትጓቾች ነበሩ። የካሳይ ያሲምባ ፍቅር በህዋቶች ድጋፍ አማካሪነትና አርታኢነትም ለመሰራቱ ከበቂ በላይ ማስረጃዎች አሉን። ባሲምባ ፍቅር መጽሐፍ ዋነኛ አርታኢ አማካሪ የህዋቱ አዲስ ዓለም ባሌማ መሆኑን ካሳይም አይክደንም። የህይወት ተፈራ ታወር ኢን ዘ ስካይ ከመጽሐፉ መጻፊያ ቋንቋ ምርጫ እስከ አዲስ አበባ ዩኒቨርሲቲ ከዚያም እስከ አሜሪካ በተደረገው የምረቃ በዓል አጃቢዎችና አስፈጻሚዎች እንዲሁም አማካሪዎች የሆኑት ቀደምት አንጀኞችና ብአዴኖች መሆናቸው አይካድም። እነዚህ ሁሉ ተግባራት የሚያረጋግጡት እውነታ ለዘመናዊ አንጀኞች በአደባባይ መውጣት ቅድመ ቀስቀሳና የዝግጅት ስራዎች መሆናቸውን ነው። አንጀኞች ያሉባልታ ኢላማዎቻቸው ጠንካራ የሚባሉ የኢህአፓ አመራሮችና አባላት ናቸው። ይህንን እውነታ በሁለቱም አንጃዎች ተግባር አረጋግጦታል። የቀደምት የሰራዊቱ አንጀኞች የፈጠራ ውንጀላና አሉባልታ ኢላማቸው የሰራዊቱ ኮሚሳር የነበረው ጸጋዬ ደብተራው ነበር። ተጨባጭ እውነታው ግን አንጀኞች በጸጋዬ ደብተራው ላይ የነዟቸው አሉባልታዎች ከጸጋዬ ደብተራው መሰረታዊ ባህሪያት ጋር የማይገናኙ መሆናቸው ነበር። የዘመኑ አንጀኞች ጸጋዬ ደብተራውን ጀግናችን ነው ይሉታል። የትግል ጽናት ሞዴላችን ነበርም ብለውታል። በሌላ በኩል የዘመኑ አንጀኞች ልክ እንደ ቀድሞዎቹ በትግል ጽናታቸውና በሚታወቁ ጠንካራ አመራሮች ላይ አነጣጥረዋል። ኢህአፓን ለመግደል፣ መሰረቱን ለማፍረስ፣ ምሰሶውን መንቀል ኢላማቸው መሆኑን ያረጋግጥልናል። የኢህአፓ የሁለቱም ዘመን አንጀኞች በፖለቲካ ስልጣን ላይ የተዛባ አመለካከት አላቸው። ኢህአፓ የፖለቲካ ስልጣን ሲል የህዝብ የስልጣን ምንጭነት የሚያረጋግጥበት ስልጣን ማለቱ ነው። ኢህአፓ ስልጣን ሲል የፖለቲካ ዓላማ ማስፈጸሚያ መሳሪያ መሆኑን ነው። የሁለቱም ዘመን አንጀኞች ስልጣን ሲሉ የነሱን ከስልጣን መንበር ላይ መቀመጥን እንጂ ስልጣን የዓላማ ማስፈጸሚያ ወይም የህዝብ ሉዓላዊነት ማረጋገጫ መሆኑን የካዱ ናቸው። ቀደምቶቹ ከደርግ እንደራደር ሲሉ በደርግ መሾምን እንጂ የኢትዮጵያን ህዝብ የስልጣን ባለቤትን ለማድረግ እንደማይቻል የተሰወረ ሆኖባቸው አይደለም። ዘመነኞቹም ቢሆኑ ለኢሃባና ለኢትዮጵያ ጠራቶች መንበርከክ ለሹመት እንጂ ለህዝብ ስልጣን ባለቤትነት እንዳልሆነ ለመረዳት ብጅታ ሊኖር አይችልም። በቀደምት አንጀኞች ውስጥ አካባቢያዊነትና ዘረኝነት ስሜት በጥቂት የሰራዊት አባላት ውስጥ ቢንጸባረቅም በገሃድ አደባባይ ወጥቶ ለመቀስቀሻነት አልዋለም ነበር። የዘመኑ አንጀኞች ግን የዘረኝነትና የአካባቢያዊነት ጽንፈኛ አቋም መያዛቸው በገሃድ ታይቷል። ይህ ደግሞ አሳዛኝ ብቻ ሳይሆን አሳፋሪም ነው። እውን እነዚህ የኢሃፓ ልጆች ነበሩን? እውን ከነዚህ ጋር አብረን ቆይተናልን? ወዘተ የሚሉ አሳዛኝና አሳፋሪ እንዲሁም ትውስታዎችንና መቆጨቶችን መለስ ብለን እንድናሰላስል አስገድዶናል። የቀድሞ አንጀኞቻችን ከገዳዮቻችን ጨፍጫፊዎቻችን ጋር እንደነበሩና እንደወገኑ ሁሉ ዘመነኞቹም ከደርግ ኢሰፓ እስከ ወያኔ በአዴን ደጃፍ ድረስ እጅና እግራቸውን ዘርግተዋል። የኢትዮጵያ ሕዝብ ዛሬ በውል ሊረዳው የሚገባው ጉዳይ አንድ ትውልድ ሙሉ ከጨፈጨፈ ደርግ ኢሰፓዎች፣ ሀገር ካፈራረሱ ወያኔ በአዴኖች ጋር ማበርና መሞዳሞድ ሞራላዊ አለመሆኑን ነው። ቀደምት አንጀኞች በኢሃፓና አባላቱ ላይ ዘርፈ ብዙ ጉዳቶችን አድርሰዋል። ጓዶቻችንን አስገድለዋል፣ አሳስረዋል። ንብረታችንን ዘርፈዋል፣ አዘርፈዋል። መዋቅሮቻችንን አስመትተዋል፣ ምስጢሮቻችንን ለጠላት አሳልፈው ሰጥተዋል። የዘመኑ አንጀኞች ደግሞ የእኛነታችን መለያ የሆነ ስማችንን ዘርፈዋል። ኢሃፓ የኢትዮጵያዊነታችን፣ የህዝባዊነታችን፣ የዴሞክራሲያዊነታችን የትግል ጽናትና የውርስ ሀብታችን ነው። ኢትዮጵያንና ህዝቧን ከውስጥና ከውጭ ጠላቶቿ የምንከላከልበት መሳሪያችን ነው። ምድራዊ የትግል ጽላታችን ነው። ከዚህ ላይ የዘመኑ አንጀኞች መረዳት የሚገባቸው ነገር ቢኖር ከኢሃፓ መውጣት መብታቸው ነው። መደራጀትም እንደዚያው በራስ ስም ተደራጅቶ ኢሃፓንም መታገል መብታቸው ነው። ኢሃፓዎችም እነዚህን መብቶቻቸውን ያከብራሉ። በስማችን ግን ፍጹም ፍጹም አንደራደርም። ኢሃፓ የአባላቱና የኢትዮጵያ ህዝብ ቅርስና ሀብታችን ነውና። በኢሃፓ ውስጥ አንጀኞች የተነሱባቸው ወቅቶችና የመረጧቸው ጊዜያቶችም ተመሳሳይነት ስላላቸው እነሱንም ዘወር ብሎ በመገምገም ከዛሬዎቹ ጋር ማነጻጸር ትምህርታዊነቱ የጎላ ነው። የኢሃፓ አንጀኞች ለመነሻነት ሁለት የተለያዩ ወቅቶችን መርጠዋል። የመጀመሪያው መነሻ ወቅታቸው በቀደምቶቹም ሆነ ለዘመናዊዎቹ የኢሃፓ ጠላቶች የከፋ ጉዳት ሊያደርሱበት ሲነሱ ለአንጀኞቹ ምቹ መነሻ ወቅት ስለሚሆንላቸው መርጠውታል። የ1969 ዓመተ ምህረት ብርሃነ መስቀልና ጌታቸው ማሩ የመሩት የአንጃ ቡድን መቼ ተነሳ ብለን ስንጠይቅ መስከረም 2 ቀን 1969 ዓመተ ምህረት ወታደራዊው ደርግና መኢሶኖች በኢሃፓ ላይ የነጻ እርምጃ አዋጅ በታወጀበት ማግስት ነበር። የሰራዊቱ አንጀኞችም በብዙሃኑ የሰራዊት አባላት በትግራይ ምድር ብልዳሳ ላይ በተደረገ ስብሰባ በሐሳብ ከተመቱ በኋላ እንደገና አንገታቸውን ያቀኑት ኢሃሰን ለመደምሰስና ለማጥፋት ወያኔ ሻዕቢያና ደርግ የተቀናጀ ዘመቻ በከፈቱበት ወቅት ነበር። ሁለተኛው የመነሻ ወቅታቸው ደግሞ የኢሃፓ ትግሉን አንድ እርምጃ ወደፊት ሊያራምድ የሚችል ውጥን ሲዘረጋ የመሆኑ ጉዳይ ከበለሳው አንጃ አነሳስ ጋር ማዛመድ ይቻላል። እንግዲህ አንጀኞች መጀመሪያ መነሻ ወቅታቸው በቀጥታም ሆነ በተዘዋዋሪ ከኢሃፓ ጠላቶች ጋር በመሞዳሞድና የጋራ ጥቃቱ ተባባሪ በመሆን ሲሆን፣ ሁለተኛው ደግሞ የትግል እቅድና አቅጣጫ ስኬትን ለማደናቀፍ መሆኑ ነው። ከዚህ ላይ መረዳት የምንችለው አንጀኞች ከእናት ድርጅት ጠላቶች ጋር ተጋብተው ጽንስ ተሸክመው የሚነሱ መሆናቸውን ነው። የዘመኑ አንጀኞችን ማነሳስ ከቀድሞዎቹ የተለየ አይደለም። በአንድ በኩል ወያኔ በውስጥ ሽኩቻና በውጫዊ ተጽዕኖ ተወጥሮ ባለበት ወቅት፣ በሌላ በኩል ደግሞ ኢህአፓ በሀገር ውስጥም ሆነ በውጭ አቅሙ የፈቀደውን ሁሉ እያደረገ የኢትዮጵያን ህዝብ ትግል ወደፊት ፈቀቅ ሲል መነሳታቸው ጊዜ ምርጫቸውም ሆነ ተግባራቸው ከቀድሞዎቹ ጋር ያመሳስላቸዋል። በመጨረሻም አንጀኞቹም ሆኑ ተባባሪዎቻቸው ኢህአፓን ከትግሉ የሚያደናቅፈው መሰናከል ቢበዛም ከዓላማው ስኬት ግን የሚያግደው ነገር እንደማይኖር ነው። ኢህአፓ ትናንትም አልተከፋፈለም፣ ዛሬም አይከፋፈልም። የትግል አሜከላዎቹን እያስወገደ እንደ ትናንቱ ትግሉን በጽናት ይቀጥላል።
ለመድብለ ፓርቲ ቀድሞ የታገለ መቃይ ተፋላሚ ከጎን ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ ያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋነት ግንባርክን አሳየ
ላቡ ካልተንጠፈጠፈ፣ እጁ ካልተጠፈፈ፣ ሲቃ ካልተጠመጠነ፣ በሳቱ ካልተንገበገበ፣ በጭንቁ ካልተፈተነ፣ የታጋይ ክንድ አባም ብየው ካልጠናና ካልደነደነ፣ የታጋይ ክንድ ብረት አምዱ ቀይ ጥርሳት ካልዘገነ፣ ፋሽስቱን ካልበታተነ፣ እንደህና እንዲህ ካልሆነ ትግል ምን ሆነ? ትግል ሆነ። እንደዚህማ ካልሆነ ባመጹ ካልተፈተነ ትግል ምን ሆነ? ትግል ሆነ። እናም በዚህ መራር ትግል የሚያቅማማም ይወላውል ወገባ ሁሉ ቢልመጠመጥ ቢደለዝ ቢቀያየር አድሮ ወደ ቁልቁል ቢዘቅት እንዳርጭሜ ጎመጥ ለመጥ ወዲያውል ምጥ ወዲውል መጥ ወላም ዘላም ዘመም ዘመም አዲስ ለክፍት አዲስ ማም ሽሽት ሩጫ ለመመት የኋሊት ጉዞ ኋሊት ከጠላት ቡብት መሸሸግ አድንጋሻ ማመከት በቡካታ ጉል መፈርጠት አወር ለውር አብሮ እንዲሉ ቡካን ለቡካን ነው ቀሎ እንደ ውሻ እንደ ለከስክስ ቀርሻቱ መልሶ ቢልት ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረበተ ሆዱ እንደ ቀልቀሎ ዝንጠል አፉም እንደ ሸነቆሩት በርሜል ካፈፈፈ ሚስጥር ላይችል የጥንት ወዳጁን መዘርዘር ካሳብ በቀለ ፋሽስት የልቡን ከዘረገፈ በአደባባይ ከለፈለፈ ሴራ ካውጠመጠነ ሸር ካጠመጠነ አላርፍ ያለች ጣት ከሆነ አይ ወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ሊሰ ይኖረዋል ባንዳደል እንዲያማ ለካፍያው ካንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲ ከቀዳውማ እናት ወል ሊገባ ኖረዋል ገና የዋናው ለትማ አይ ወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ጥሻ ቁም ስቅሎም ማሳየት እንጂ ባላባደሩ መዶሻ አርሶ አደሩ ማጭድ ሌላ የምን ማርከሻ ጠየት ነው እርሱን መውቀሻ የኋልዮሽ እንዳገመልሽን ከወንዝ ወዲያ ልቡ ካሻማ ታዲያ ምን ልሰ ይኖረዋል ድሮስ ባንዳደል እንዲያማ ይሄ ከድሮው እንዳየነው ከፋሽስቶች የወገነም ያው ፋሽስት ነው ባንዳ ነው እሱስ ባንዳ ነው ከናባሪው ሳይብል ብሎ አንከረማብቶ መምታት ነው በባሩ ድርሳስ መኳል ነው ምስጥሩን ካርከፈከፈ በየቆጡ ከታየማ የባቄላ ውጭ ሆኖ ከፋሽስቱ ልብ ከገባማ መልሰይ ነው ድሮስ ባንዳ ደል እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኑሮ ደርቶ ግራ ቀኙን ካላዳፋ አብዮትና ጸረ አብዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላንጠረጠረ ቀኝ አድርባይ ግራ አድርባይ ቀኝ አጉልጀብድ ግራ አጉልጀብድ እንደ ቅጠል ካልረገፈ እንደ ረጀ እባብ ቆዳ ላይ ላዩ ካልተገፈፈ በትግሉ ግለት ባመጡ ካልተፈተነ ትግል ምኑን ትግል ሆነ ታጋይስ ምኑን ታጋይ ሆነ በፍልሚያው ሜዳና አምባ ካልተፋጨ ካልተጋጨ ዘርፍ ዘርፉ ካልተቋጨ አልዋት ሲል ካልተጠፋ ስጋ ደሙ ካልተገነባ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ጦሩን ካልደራረበ ጦሩን ካላነገበ አባደፋር ፋሽስቱን በትግሉ ካላባነነ ትግል ምኑን ትግል ሆነ ጥይት በደረቱ አቅፎ ቦታ መጥቶ ካልገነባ አባ ቆራጥ በመከራ ካልተገነገነ ጭንቁ ካልተጠነጠነ የታጋይ ልባባን ብየው ካልጠናና ካልደነደነ እንደዚህ ትግሉ ካልዘገነነ እንደዚህማ ካልሆነ ባመጹ ካልተፈተነ ትግል ምኑን ትግል ሆነ አራ ምኑን ትግል ሆነ ታጋይስ ምኑን ታጋይ ሆነ ምኑን ታጋይ ሆነ ምኑን 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 Oh,
ይከፋል።